ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 15 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ኢትዮጵያ የትምህርት ስርዓት ለውጥ አደረገች።
መዋቅሩ ግን 2-4 እንዲሆን ተደርጓል። የስድስት ዓመት የአንደኛ ደረጃ ትምህርት፣ የሁለት ዓመት የመካከለኛ ደረጃ ትምህርት እና የአጠቃላይ ሁለተኛ ደረጃ ትምህርት የአራት ዓመት ፕሮግራም ሆኖ ተማሪዎቹ እስከ 18 ዓመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው።
የትምህርት ሚኒስትር ዶክተር ጥላዬ ጌቴ ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበ ነው። ዘገባውን በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና።
በምስራቅ ሐረርጌ ዞን የቁልቢ ገብርኤል ገዳም አስተዳዳሪ የሆኑት መልካ ኃይለ ቆመስ አባ እንቁስላል ከቅዳሴ መልስ በቤታቸው ሞተው መገኘታቸውን ተከትሎ በተነሳ ተቃውሞ አንድ ሰው ሞቶ 5 ሰዎች መቁሰላቸውን ምንጮች ለቪኦኤ አስታወቁ። ቆመሱ በአስተዳዳሪነት ተሹመው ከመጡ ገና 4 ወራቸው ሲሆን ከህዝብ ጋርም ተቀራርበው ይሰሩ እንደነበር ተገልጿል። ሞታቸውን ተከትሎ ለተቃውሞ የወጣው የከተማዋ ነዋሪ ከፖሊስ ጋር ተጋጭቶ አንድ ታዳጊ ሲሞት 5 እንደቆሰሉ ያገኘነው መረጃ ያመለክታል። ስለ ጉዳዩ ከፖሊስ መረጃ ለማግኘት የተደረገው ሙከራ አልተሳካም። አዲስ ቸኮል ዝርዝር አለው።
ከአራት ወር በፊት የቁልቢ ገብርኤል ገዳም አስተዳዳሪ ሆነው ወደ ቁልቢ ከተማ የመጡት መልአከ ኃይል ቆሞስ አባ እንቁስላሴ ከትላንት ወዲያ ከቅዳሴ መልስ በቤታቸው ሞተው መገኘታቸው ተገልጿል። የቆሞሱ ሞት ሆን ተብሎ የተቀነባበረ ግድያ ነው ብለው ያመኑ የከተማዋ ነዋሪዎች ድርጊቱን በመቃወም ሰላማዊ ሰልፍ ወጥተው ነበር። ሆኖም ተቃውሞው መልኩ መቀየሩንና በዚህም ጉዳት መድረሱን የከተማው ነዋሪ አቶ አዱኛ ኃይሌ በተለይ ለቪኦኤ ያስታውቀዋል።
አንደኛ ጥሩ 27 ዓመት ምንም ያለማ ሀገሩ መጥቶ በሶስት ወር ለውጥ አመጡ፣ ልማት አመጡ። ቤተክርስቲያኑ ላይ 27 ዓመት ዝርሳ ይካሄድ ነበር። ያንን ዝርሳ ያስቆሙ። ከዛ በኋላ ያው ምርመራ ነው ያጣራው። ይህ ነው ብለን እኛ ማለት ስለማንችል አሁን ውጤቱ ያው ምኒልክ ሆስፒታል ሲነግር የምንገባው ከሞቱ በኋላ ልጆቹ፣ ህዝቡ ተባበረ። ገበሬ ማህበር ማየት ማመን ነው እና በልማቱ ተደስቶ ህዝቡ ሰውዬን የገደለ ፊት ቀርቦ ለፊቱ ውሳኔ ይሰጣል ብሎ ሰላማዊ ሰልፍ አደረገ። ሰላማዊ ሰልፉ በሰላም ተጠናቆ ወረዳ አስተዳዳሪ መጥቶ አባገዳም ባለበት አደረጉ። ልጆቹ በመሀል መጥቶ መንገድ ዘጉ መሰለኝ። መንገድ ክፈቱ አትክፈቱ በመሀል ላይ በራሪ ጥይቶች ሰው አቆሰለ፣ 5 ሰው ቆሰለ። ከአራቱ እየታከሙ ነው። አንዱ የ8 ዓመት ልጅ ትላንትና ሞቶ ተቀበረ። ይሄ ነው በቃ ባጭር።
መልአከ ኃይል ቆሞስ አባ እንቁስላሴን በተመለከተ ደረጃ የተባለ የቆሉበ ከተማ ነዋሪ እንዲህ ይላል።
መልአከ ኃይል ቆሞስ አባ እንቁስላሴ ለአካባቢውን ባህል ቋንቋ የሚችሉ ቁልቢን የሚመጥኑ በቃ ለቁልቢ የሚያስፈልጉ ሰው እሳቸው ነበሩ። ከዚህ በፊት የነበሩት ሰዎች እንደሳቸው አይነት ሰው አልነበሩም። ምክንያቱም ባህሉን ቋንቋውን የሚችሉ በቤተክርስቲያን እውቀታቸው ደግሞ ሙሉ በኩልዩ በስብከተ ወንጌል በቤተክርስቲያን አገልግሎታቸው ህዝቡን ለማስተባበር ያላቸው ፍላጎት በጣም የሚገርሙ ሰው ነበሩ። በዚች በጥቂት ጊዜ ውስጥ እንዳየናቸው አካባቢው ላይ ትልቅ ድንጋጤን የፈጠረ እንዳውም ያለፉት 27 ዓመታት የህዝቡ እንባና ጸሎት መልስ ነበሩ ማለት ይቻላል። ሰውየው እና ግን እንደዚህ ረጅም እክል ነበራቸው። ይህን ሁሉ 3 ወር ጊዜ ውስጥ እንደዚህ መሆናቸው በጣም ሁላችን ማስደንግጦን አላሳዘነም።
የቆሞሱ አስከሬን ለምርመራ ወደ አዲስ አበባ ሚኒሊክ ሆስፒታል የተላከ ሲሆን የሜታ ወረዳው አመራሮችን በዛሬው ዕለት የቁልቢ ከተማ ነዋሪዎችን እንዳወያዩ ያገኘነው መረጃ ያመለክታል። ስለ ጉዳዩ ከወረዳ ፖሊስ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ጀነራል አብዱል ፈታህ አልቡርሃን ወታደራዊና ሲቪሎችን ያካተተው መማክርት መሪ በመሆን ቃለ መሐላ ፈጸሙ። ሉዓላዊ መማክርቱ በዚያች ሀገር ብሔራዊ ምርጫ እስከሚካሄድበት ጊዜ ድረስ አገሪቱን ያስተዳድራል። ሱና የተባለው የመንግስቱ ዜና አገልግሎት በዘገበው መሰረት ጀነራል አብዱል ፈታህ አልቡርሃን ዛሬ ነው ቃለ መሐላውን የፈጸሙት። ሌሎች የመማክርቱ አባላትም በስነ ስርዓቱ መሰረት ቃለ መሐላ ፈጽመዋል። መማክርቱ 11 አባላት አሉት። ጀነራል ቡርሃን ባለፈው ሚያዝያ ወር ለሶስት አስርት ዓመታት ያህል የአገሪቱ ፕሬዚዳንት የነበሩትን ኡማር አልበሽርን ከስልጣን ያስወገደውን ወታደራዊ ምክር ቤት ሲመሩ የቆዩ ናቸው። አዲሱ መማክርት የተመሰረተው ወታደራዊ መሪዎችና በሲቪሎች የሚመራ መንግስት እንዲመሰረት ሲጠይቁ በቆዩት ተቃዋሚዎች መካከል በተደረገ የስልጣን ክፍፍል ስምምነት መሰረት ነው። ወታደራዊ መሪ ሉዓላዊውን ምክር ቤት ለ21 ቀናት ይመራሉ። የሲቪል መሪው ደግሞ ለቀጣዮቹ 18 ወራት ያህል ይሆናል።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ግሪንላንድን ለመግዛት ያቀረቡትን ሐሳብ የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ባለመቀበላቸው ዴንማርክን ለመጎብኘት የነበራቸውን እቅድ መሰረዛቸው አስገርሞኛል ሲሉ ጠቅላይ ሚኒስትሯ ተናግረዋል። የአርክቲክ ሀገር የሆነችው ግሪንላንድ የዴንማርክ አገዛዝ አካል ነች። የፕሬዝዳንቱን ጉብኝት በጉጉት ስንጠባበቅ ነበር፣ ዝግጅት ላይ ነበርን ሲሉ ኮፐንሃገን ላይ ለጋዜጠኞች ገልጸዋል። ጉብኝቱ ከዩናይትድ ስቴትስ ጋር ያለንን ቅርብ ግንኙነት ለማክበር የሚያስችል መልካም እድል ነበር። ዴንማርክና ዩናይትድ ስቴትስ ስላሏቸው ብዙ የጋራ ጥቅሞች ለመነጋገር በጉጉት ስንጠባበቅ ነበር ብለዋል የዴንማርኳ ጠቅላይ ሚኒስትር። ትራምፕ እንደ አውሮፓ አቆጣጠር መስከረም 1ና 2 ዴንማርክን ለመጎብኘት የነበራቸውን እቅድ ትላንት ሰርዘዋል። ዴንማርክ በጣም ልዩ የሆነች ሀገር ናት፣ ህዝቧም ግሩም ነው ካሉ በኋላ ፕሬዚደንት ትራምፕ ፍሬድሪክሰን ግሪንላንድን ስለመሸጥ ጉዳይ የመነጋገር ፍላጎት እንደሌላቸው በመግለጻቸው ታቅዶ የነበረውን ጉብኝት ለሌላ ጊዜ አቆየዋለሁ ብለዋል። ግሪንላንድ ለሽያጭ እንደማትቀርብ ጠቅላይ ሚኒስትሯ አስቀድመው ግልጽ በማድረጋቸው ዩናይትድ ስቴትስንና ዴንማርክን ትልቁ ወጪ ከማውጣትና ከብዙ ልፋት አድነዋል በማለትም ጠቅላይ ሚኒስትሯን አሞግሰዋል። ግሪንላንድን አንሸጥም ማለታችን የመልካም ግንኙነታችን ባህሪ አይለውጥም ብለዋል ጠቅላይ ሚኒስትሯ።
የየመኑ ሁቲ አማጽያን ትላንት ማታ MQ-9 የተባለ ድሮን ወይም ሰው አልባ ተዋጊ አውሮፕላን መጥተው መጣላቸውን አንድ የአሜሪካ ወታደራዊ ባለስልጣን ለአሜሪካ ድምጽ ገለጡ። ባለስልጣኑ ስማቸውን ሳይገልጹ ለአሜሪካ ድምጽ በሰጡት ቃል ሰው አልባ አውሮፕላኑን መጥተው የጣሉት ሁቲዎች ቢሆኑም ያን ማድረግ ያስቻለቻቸው ግን ኢራን ናት ብለዋል። በድሮኑ በሁቲዎች ቁጥጥር ስር ካለችው ሰንአ ደቡብ ምስራቅ በሚገኝ ደሃማር ላይ እንደተመታ ሌላ የአሜሪካ ባለስልጣን ገልጠዋል። ድሮኑ የተመታው በዩናይትድ ስቴትስና በኢራን መካከል ውጥረቱ በከረረበት ወቅት ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከጾታ ጥቃት ጋር በተያያዘ ተከሰው እስራት የተፈረደባቸው ካርዲናል ጆርጅ ቴል ጉዳይ እንደገና እንዲታይ የቀረበለትን የይግባኝ ጥያቄ አንድ የአውስትሬሊያ ፍርድ ቤት ውድቅ ማድረጉን ቫቲካን እንደምትቀበል አስታውቃለች። ካርዲናል ቴል ጥፋተኛ አለመሆናቸውን ደጋግመው እየተናገሩ በመሆናቸው አቤቱታቸውን እንደገና የማቅረብ መብት እንዳላቸው ከአቡኑ መንበረ ጽሕፈት ቤት የወጣ ማስታወሻ አመልክቷል። ለከፍተኛው ፍርድ ቤት አቤቱታ ማስገባት ይኖርባቸው እንደሆነ ለመወሰን የካርዲናሉ ጠበቆች የተላለፈውን ፍርድ እየመረመሩ ናቸው ተብሏል። ሮም ያለችው ሪፖርተራችን ሳቢና ካስቴል ፍራንኮ ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
የካቶሊካዊት ቤተ ክርስቲያን ጠቅላይ ቤተ ክህነት የገንዘብ ኃላፊ የነበሩት የ78 ዓመቱ አውስትራሊያዊ ካርዲናል ጆርጅ ፔል ቢያንስ ለመጪዎቹ 3 ዓመታት ወህኒ መቆየት ይኖርባቸዋል ተብሏል። ጠበቆቻቸው ያቀረቡትን የይግባኝ ማመልከቻ የቪክቶሪያ ግዛት ይግባኝ ሰሚ ችሎት ውድቅ ካደረገባቸው በኋላ ቫቲካን የፍርድ ቤቱን ውሳኔ እንደምትቀበልና እንደምታከብር የብፁዕ አቡነ ፍራንሲስ ቃል አቀባይ ማቲው ብሩኒ በሰጡት መግለጫ አስታውቀዋል።
As the proceedings continue to develop, The Holy See recalls that the cardinal has always maintained his innocence.
የፍርዱ ሂደት እየተከናወነ ባለበት ሁኔታ ካርዲናሉ ጥፋተኛ አለመሆናቸውን በሙሉ የፍርድ ወቅት በተከታታይ ሲናገሩ መቆየታቸውን ቅድስት ቤተክህነት ልብ ትላለች። ለከፍተኛው ፍርድ ቤት አቤት የማለት መብት አላቸው።
ጠበቆቻቸው አቤቱታቸውን ለከፍተኛ ፍርድ ቤት ለማስገባት የ28 ቀናት ጊዜ እንዳላቸው ታውቋል። ካርዲናል ፔል የተከሰሱትና የጥፋተኝነት ብይንም የተላለፈባቸው ከ19 ዓመታት በፊት የሜልቦርን ሊቀጳጳስ በነበሩ ጊዜ የ13 ዓመት እድሜያቸው ላይ በነበሩ ሁለት ወንድ ታዳጊዎች ላይ የወሲብ ጥቃት ፈጽመዋል በሚል ነው። ካርዲናሉ በ6 ዓመት እስራት እንዲቀጡ ተፈርዶባቸዋል። ይግባኝ ካሉና ጥያቄያቸው በከፍተኛው ፍርድ ቤትም ውድቅ ከተደረገ ከ3 ዓመት በኋላ በአመክሮ ወይንም በመረት የመውጣት እድል እንዳላቸው ተገልጿል።
በመጨረሻም አድማጮች ስፖርት። የኢትዮጵያ እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎች ብሔራዊ ቡድን ዛሬ ባደረገው ወሳኝ ግጥሚያ በሩዋንዳ ብሔራዊ ታዳጊዎች ቡድን 3-0 በመሸነፉ ወደ ግማሽ ፍጻሜ የማለፍ እድሉ በዚሁ ተቀይቷል ይለናል። በሌላ በኩል ታንዛኒያ ደቡብ ሱዳንን 4-0 በሆነ ሰፊ ውጤት አሸንፋለች።
ዛሬ ሰኔ 21 2019 ሶስተኛና ወሳኝ ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን በሩዋንዳ ብሔራዊ ቡድን 3-0 በሆነ ውጤት በመሸነፉ ለግማሽ ፍጻሜ የማለፍ እድሉ ተቀጭቷል። የኢትዮጵያ ብሔራዊ ቡድን ተጫዋቾች ተደጋጋሚ ሙከራዎችን ቢያደርጉም በአካላው ብቃት ማነስ ጎል ማስመዝገብ ባለመቻላቸው ለመሸነፍ ተገደዋል። በሌላ በኩል ታንዛኒያና ደቡብ ሱዳን ባደረጉት ጨዋታ ታንዛኒያ ደቡብ ሱዳንን 4-0 በሆነ ሰፊ ውጤት አሸንፏል። በምድብ 2 ከሚገኙ ብሔራዊ ቡድኖች ኡጋንዳና ሩዋንዳ ወደ ግማሽ ፍጻሜ የማለፍ ሰፊ እድል ያላቸው ብሔራዊ ቡድኖች ናቸው። በወጣው የጨዋታ መርሃ ግብር ነገ ኤርትራ ከኬንያ፣ ሶማሊያ ደግሞ ከደቡብ ሱዳን ጋር ይጫወታሉ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀን ለዘገባው እናመሰግናለን። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 እና በ25 ሜትር ባንዶች በናይል ሳት ቪኦኤ 24 በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 15 2011 ዓመተ ምህረት ምሽት ፕሮግራማችን ነው። በአሃዱ ሬዲዮ 94.3 ላይም በቀጥታ ልትከታተሉን ትችላላችሁ።
እናስተልን እንደምን አመሻችሁ አስተናጋጆቻችሁ አዳነች ተሳየና
አሉላ ከበደንን።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @ቪኦኤ አምሃሪክ ብላችሁ ተከተሉን አድምጡ።
ሴቶች ወደ መሪነት ሲዘልቁ ባለባቸው ችግሮችና ፈተናዎች ላይ የመከረው ውይይት አዋሳ ላይ ተካሄደ።
ሴት ልጅን መልከፍ፣ ሴት ልጅን መንገድ ላይ ማማለት፣ ጉንተላ ምናምን በጣም ኖርማል የሆነ ነገር እንዴት ካይቶ ይታለፋል? እሸትና ቆንጆ ምናምን ተብሎ ተዘፍኖ የለ ወይ? እንዴት ምናምን የሚሉ ሰዎች አሉ።
በአዋሳ ዩኒቨርሲቲ የኤችአይቪ መከላከልና የጾታ ማጎልበት ማዕከል ዳይሬክተር ወይዘሮ ትዕግስ ከበደ ናቸው። የሰማችሁትም ከውይይቱ መድረክ የተቀነጨበ ነው። በምሽቱ የሴቶች ክፍለ ጊዜ ዘገባ ይዘናል። አሁን አድማጮች የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ ነው የምንሻገረው። የዕለቱን አብይ ርዕስ እንሆው።
ኢትዮጵያ ላለፉት 24 ዓመታት ስትሰራበት የቆየችውን የትምህርት ስርዓት ከመጪው አዲስ ዓመት ጀምሮ እንደምታሻሽል የትምህርት ሚኒስትር ዶክተር ጥላዬ ጌቴ ለአሜሪካ ድምጽ በሰጡት መግለጫ አስታውቀዋል። ከቅድመ መደበኛ ትምህርት እስከ ከፍተኛ የትምህርት ተቋማት የሚደርሱ አዳዲስ አወቃቀሮች ይፋ መደረጋቸውንም ሚኒስትሩ ገልጸዋል። ግብረ ገብን የመሰሉ ትምህርቶች እንዲመለሱ ሲደረጉ የሀገሪቱን ኢኮኖሚያዊ ርዕዮተ ዓለምን ያገናዘበ የከፍተኛ ትምህርት አወቃቀሮች እንደሚወቀሩበትም ዶክተር ጥላዬ ተናግረዋል። ሀብታሙ ስዩም ዝርዝር አለው።
ሩብ ምዕተ ዓመታት ያክል በሥራ ላይ የነበረውን የትምህርት ሥርዓት በጎ የሆኑ ጎኖቹና እንከኖቹን በመመርመር እንደ አዲስ ማሻሻል እንዳስፈለገ የነገሩን የትምህርት ሚኒስትር ዶክተር ጥላዬ ጌቴ ማሳሸው ነባሩን ያጠቃላይ ትምህርት ርከን በመቀየር እንደሚጀምር ይናገራል።
ማዘሮ ግን ሁለት አራት እንዲሆን ተደርጓል። የስድስት አመት ያንደኛ ደረጃ ትምህርት፣ የሁለት አመት የመካከለኛ ደረጃ ትምህርትና የአጠቃላይ ሁለተኛ ደረጃ ትምህርት የአራት አመት ፕሮግራም ሆኖ ተማሪዎቹ እስከ 18 አመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው።
ከአጠቃላይ ትምህርት ርከን ለውጥ በመቀጠል ከቅድመ መደበኛ እስከ ከፍተኛ ትምህርት ድረስ በሚሰጡ ትምህርቶች ላይም የይዘትና አቀራረብ ለውጥ ስለመደረጉም ዶክተር ጥላይ ነግረውናል። ለወትሮው የቅድመ መደበኛ ትምህርት ላይ ከፍተኛ ተሳትፎ ሲያደርጉ የነበሩት በግሉ ዘርፍ የተሳተፉ ወገኖች ናቸው። አሁን ላይ ግን ከመደበኛው ትምህርት ጋር አብሮ መንግስትም እንደሚሳተፍበት ሚኒስትሩ ነግረውናል። አጠቃላይ ትምህርቶች የሚሰጡባቸው ቋንቋዎችና እንደ አዲስ የተካተቱ ትምህርት አይነቶችም በለውጥ ውስጥ እንደታሰበባቸው ጠቁመዋል።
ቋንቋን በተመለከተ ነው። ተማሪዎች በአንደኛ ደረጃ በአፍ መፍቻ ቋንቋቸው እንዲማሩ፣ ከሶስተኛ ክፍል ጀምሮ ደግሞ የኦክሴላዊ ቋንቋን እንዲማሩ፣ እንግሊዘኛን ከአንደኛ ክፍልና ከዘጠነኛ ክፍል ጀምሮ በማስተማሪያ ቋንቋነትና በሳብጀክትነት እንዲሰጥ፣ እንደዚሁም ደግሞ ለሀገር ውስጥ መግባቢያ እንዲያገለግል ሌላ ተጨማሪ ቋንቋ በየክልሎች ምርጫ እየተደረገ ተጨማሪ ቋንቋ የሚማሩበት ስርዓት እንዲዘረጋ በጥናት ላይ ተመስርቶ ምክረ ሀሳብ አለ። ሌላ የሙያ ትምህርት አብሮ ተካቶ ቅድመ መደበኛ ጀምሮ እስከ 12ኛ ክፍል ቮኬሽናላይዝ የሚሆንበት ስርዓት ይዘረጋል። ከአንደኛ እስከ 6ኛ ክፍል ደግሞ የግብረ ገብነት ትምህርት ወይም የሞራል ትምህርት እንዲማሩና ሀገራቸውን የሚያውቁ እርስ በርሳቸው የሚከባበሩ በመልካም ስነ ምግባር የታነጹ እንደሆኑ ከ7ኛ ክፍል በኋላ ደግሞ የስነ ዜጋ ትምህርት የሚሰጥበት ስራ ከመንድ ተደርጓል።
ቀደም ባለው አሰራር ወደ ከፍተኛ ትምህርት ተቋማት መዘጋጃ እርከን ወይም ፕሬፓራቶሪ ስኩል ለመግባት የሚሰጠው የ10ኛ ክፍል ፈተና ቀሪ መደረጉን፣ በምትኩ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች እርከን ላይ የቴክኒክና ሙያ ትምህርቶችን ጨምሮ ተማሪዎች እንዲቀስሙ እንደሚደረግም ሰምተናል።
የሁለተኛ ደረጃ ትምህርት ቤቶቻችን አብዛኞቹ አጠቃላይ ሁለተኛ ደረጃ ትምህርት ይሆናሉ። በተመረጡ ሁለተኛ ደረጃ ትምህርት ቤቶች ደግሞ የሙያ ስልጠና የፍላጎት ያላቸው ተማሪዎች የሚገቡባቸው የሁለተኛ ደረጃ ትምህርት ቤቶች እንዲኖሩ ይደረጋል። መሰረታዊ የቴክኒክና ሙያ ስልጠና ይሰጣሉ። ከዚህ ከመሰረታዊ የቴክኒክና ሙያ ስልጠና በሁለተኛ ደረጃ የሚያልፉ ተማሪዎች ደግሞ በልዩ የማትሪክ ፈተና ወደ አፕላይድ ሳይንስ ዩኒቨርሲቲዎች የሚሄዱበት ስርዓት እንዲዘረጋ ተደርጓል። የመጀመሪያ አመት የመዘጋጃ ፕሮግራም እንዲሆንና ከዚህ በፊት የመሰናዶ ሁለተኛ ደረጃ ትምህርት የነበረው የአጠቃላይ ሁለተኛ ደረጃ ትምህርት አካል እንዲሆን የስራያችን ፈተናው ይቆምና ተማሪዎቹ የሁለተኛ ደረጃ ትምህርት ለስራ የሚያዘጋጅና ለከፍተኛ ትምህርት መግቢያ ሆኖ የሚዘጋጅ እንዲሆን ተደርጎ የአጠቃላይ ዜጎች እስከ 18 ዓመታቸው በአጠቃላይ ትምህርት እንዲቆዩ ይደረጋል።
የከፍተኛ ትምህርት ስልጠናን በተመለከተ ዩኒቨርሲቲዎች የጥናትና ምርምር ዩኒቨርሲቲ፣ የተግባር ሳይንስ ዩኒቨርሲቲና የአጠቃላይ ትምህርት ዩኒቨርሲቲ በሚል ከሀገሪቱ የሰው ኃይል ፍላጎት ጋር በሚጣጣም መልኩ እንደሚዋቀሩም ዶክተር ጥላይ ነግረውናል። ከቀደመው በተለየ ወደ ዩኒቨርሲቲ የሚገቡ ተማሪዎች 4 ዓመታትን በትምህርት ያሳልፋሉ። ከዚህ መካከል አንደኛው ዓመት አጠቃላይ ሀገራዊ ግንዛቤ ላይ ትኩረት እንደሚያደርግ ጠቅሰዋል።
ተማሪዎቹ ወደ ዩኒቨርሲቲ በሚገቡበት ጊዜ የሚዘጋጁበት የሀገራቸውን ታሪክ፣ የሀገራቸውን ጂኦግራፊ፣ አንትሮፖሎጂ፣ የቴክኖሎጂ ጋር የሚተዋወቁበትና በተቻለ መጠን ምርጫቸው ከሁለተኛ ዓመት በኋላ በውጤታቸውና በፍላጎታቸው እየታየ የሚመደቡበት ስነ ምግባር ይኖራል።
ከተማሪዎች የተግባር ልምምድ እንዲሁም ከውጭ መጋራት ጋር የተያያዙ ለውጦችም ይደረጋሉ ተብሏል። ሀገር በቀል ቋንቋዎች የምርምርና የማስተማሪያ ቋንቋዎች እንዲደረጉ እንደሚሰራም ሰምተናል። የትምህርት ጥራት ጉድለትን በተመለከተ እንደ መንስኤ ከሚጠቀሱት መካከል አንዱ የትምህርት ፊታውራሪ እንዲሆኑ የሚመረጡ መምህራን ብቃት ዝቅተኛ የመሆኑ ጉዳይ ነው። ትምህርት ሚኒስቴር ከ2012 የኢትዮጵያ አቆጣጠር ጀምሮ ለማስተዋወቅ ባቀደው አዲስ ማሻሻያ ላይ ይህንን ችግር ለመቀነስ ብቁ መምህራንን ለመቅጠር ማሰቡን ዶክተር ጥላይ ጌቴ ይናገራሉ። በዚህ መሰረት የቅድመ መደበኛ ትምህርት መምህራን ዝቅተኛ መስፈርት 12ኛ ክፍል አጠናቆ 3 ዓመት በዘርፉ የሰለጠነ፣ ከአንደኛ እስከ 8ኛ ክፍል ማስተማር የሚፈልግ ደግሞ የመጀመሪያ ዲግሪ እንዲይዝ፣ የሁለተኛ ደረጃ ትምህርት መምህር ለመሆን ደግሞ የማስተርስ ዲግሪ እንደሚያስፈልግ ይናገራሉ። በቴክኒክና ሙያ ስልጠና የደረጃ 1ና ደረጃ 2 እርከኖች ላይ ስልጠና ለመስጠት መምህራን የመጀመሪያ ዲግሪ እንደሚጠበቅባቸው፣ ከዚያ በላይ ያሉትን ደግሞ ማስተርስ ዲግሪ፣ ተባባሪ ፕሮፌሰርና ከዚያ በላይ የትምህርት ዝግጅት ያላቸው መምህራን እንዲያስተምሩባቸው እንደሚደረግ አስታውቀዋል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በኦሮሚያ ሀብታሙ ስዩም ለዘገባው እናመሰግናለን። አድማጮች ወደ ተከታዩ ርዕስ እንሻገር። በደቡብ በኦሮሚያ ደቡብ ምዕራብ ሸዋ ዞን ኢሉ ወረዳ አዋሽ የአዋሽ ወንዝ ሞልቶ ባስከተለው መጥረቅለቅ ከ10,000 በላይ ሰው ጉዳት እንደደረሰበት ተገለጠ። በደራሽ ውሃው በወረዳው 3 ቀበሌዎች ብዙ ቁጥር ያላቸው እንስሳት መወሰዳቸውንና ከ18,000 ሄክታር በላይ የእርሻ ማሳ መውደሙን የክልሉ የአደጋ ስጋት ሥራ አመራር ኮሚሽን ለአሜሪካ ድምጽ በሰጠው መግለጫ አስታውቋል። በደረሰው መጥረቅለቅ በውሃ የተከበቡ ዜጎችን ለማስወጣትም ሆነ ድጋፍ ለመስጠት ከመከላከያ ሚኒስቴር ሄሊኮፕተር ተጠይቆ እየተጠባበቁ መሆናቸውንም ኮሚሽኑ አመልክተዋል። ሙክታር ጀማል ዝርዝሩን ይዟል።
በኦሮሚያ ክልል ደቡብ ምዕራብ ሸዋ ኢሉ ወረዳ ባለፈው ቅዳሜ ተመሽት የአዋሽ ሙላት 3 ቀበሌዎችን አጥልቅልቆ ነዋሪዎቹን ከመኖሪያቸው ማፈናቀሉን ነዋሪዎች ተናግረዋል። የአዋሽ ሙላት ከዚህ ቀደም ባልተለመደ ሁኔታ በከፍተኛ ደረጃ ትልቅ ውድመትም አድርሶብናል ነው የሚሉት። በችግሩ ከቀያቸው የተፈናቀሉት አቶ ሞሲሳ ዲንቃ
የሚበላ ነገር የለም፣ ልብስ የለም፣ የጠጡት ሱቀታለ፣ አሁን የቀሩት ደግሞ የሚበሉት ነገር የለም። ብዙ በቃ ምንም ተስፋ አለ ብሎ እየጠበቀ አይደለም። በቃ ከአሁን በኋላ እንዴት ነው የምንኖረው? ያልክዳ እየተጋጋባ ነው።
በአጠቃላይ እስቲ አሁን እርዳታ እየደረሰላችሁ ነው ወይ? የደረሰው ጉዳትስ ምን ምንድን ነው?
መንግስት እስካሁን ዛሬ እንዴትና ስንዴ እዚህ ደርሰዋል። የሚበላ ነገር ጠፍቶ ሰው በራብ እየተጎዳ ነው። ከዚህ በፊትም ያው በየአመቱ ይህንን አንዱ አልበዛም እንጂ በቃ ይህ እንድቻለ ያው 5 አመት ቁጥሯል። ዲማንዶ ለየት ይላል። ምንድን ነው ለየት የሚያደርገው? በልጅ ሰው ቤት መኖሪያ እየገባ ልብስ፣ ከብት፣ እህል፣ ያለች ከቤት ይዞ እየወጣ በቃ ሰው መንገድ ላይ አሁን ቤት የለም። አሁን ከሚገርም ነገር ቤቱ ገብቶ የወጣ ቤት አይሆንም። በቃ ተንዱዋል።
አቶ ሞሲሳና ሌሎች የአሜሪካ ድምጽ ያነጋገራቸው ተፈናቃዮች ከፍተኛ ንብረት እንደወደመባቸውና ችግር እንደደረሰባቸው ተፈናቅለውም ለመረዳት ውጣ ውረድ እየገጠማቸው መሆኑንም ተናግረዋል። በችግሩ እስካሁን ድረስ ከ10,000 በላይ ሰዎች መፈናቀላቸውን የተናገረው የደቡብ ምዕራብ ሸዋ ዞን አደጋ መከላከልና ዝግጁነት መምሪያ ተፈናቃዮቹን ለመርዳት በቂ አቅርቦት ቢኖርም ተንቀሳቅሶ እርዳታውን ለማቅረብ ከፍተኛ እክል እየገጠማቸው መሆኑን ነው የጽፈት ቤቱ ኃላፊ አቶ አለማየሁ ሽፈራው ለአሜሪካ ድምጽ የገለጹት።
አሁን አንደኛ እነኚህ 3 ቀበሌዎች ራሱ የተቀሩት አካባቢዎች እየሸፈነ ነው። አሁን መጠኑ እየጨመረ ነው የሚሄደው። እንደገና ወደ ሌሎችም ቀበሌ ተዛምቶ ዛሬ በደረሰ ሪፖርት መሰረት ሌላ አዲስ 2 ቀበሌ እየገባ ስለሆነ ይሄ ጉዳት የሚያደርሰው የህዝብ መጠን እየጨመረ ነው የሚሄደው። ከ10,000 በላይም ሊሆን ይችላል። አሁን ወደ 10,000 አካባቢ እንደሚደርስ ነው ዛሬ ባለው ሪፖርት። ማታ አካባቢ እንግዲህ ከኮሚቴዎች ጋር ቁጭ ብለን ገምግመን የመጨረሻው ሪፖርት ይታወቃል። አሁን ባለው ግምት ግን ከ10,000 በላይ ሊሆን ይችላል ማለት ነው። አሁን ያው በየቀኑ ከበላይ አካላት ጋር በሰፊው እየተነጋገርን ነው። ሰሞኑን 2 ጀልባዎች ወደዚህ አካባቢ ደርሰው ነበረ። ጀልባዎቹ በትክክል ኦፕሬት አያደርጉም፣ በዛ ምክንያት መድረስ አልቻልንም። ሌላ ተጨማሪ ጀልባ ደግሞ የሀገራችን የመከላከያ ሰራዊት ባህር ኃይል ወደዚህ አቅርቧል። ወደዛ ልንገባ የምንችልበት ኮንዲሽን ላይ እየተነጋገርን ነው። ያም በቂ ላይሆን ስለሚችል በተጨማሪ ሄሊኮፕተር እንዲላክ ከክልል መንግስታት ጋር የዞኑ አስተዳደር ጨምሮ እየተነጋገሩ ስለሆነ ይሄ እንደደረሰ ወደ ህዝቡ ተጠግተን ያለውን ችግር በሰፊው ልናጣራ እንችላለን። እስከዛም ግን ቁጭ አላልንም። አሁንም ቴክኒክ ኮሚቴ አቋቁመን የአካባቢውን ሁኔታ ያው የተለመደ ስለሆነ ይሄ ባህሪ የአካባቢውን ሁኔታ የሚያውቁ ቴክኒክ ኮሚቴዎች ተቋቁመው ወደ ህዝቡ ያው ወንዝ ውስጥ እንደዛው ዱላ ምናምን ይዘው ገብተው እንዲያዩና እዛ ቁጭ ብለው በስልክ እንድገናኝ እያደረግን ነው።
አቶ አለማየሁ እንደተናገሩት በአዋሽ ወንዝ ሙላት በተጠለቀለቀ አካባቢ ቢያንስ ከ25,000 በላይ ከብቶች በውሃው መወሰዳቸውን ተናግረዋል። የእርሻ ማሳም የአዋሽ ውሃ ሲሳይ ሆኖ ወድሟል ይላሉ አቶ አለማየሁ ሽፈራው። ችግሩን በመሰረታዊነት ለመቅረፍ የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን ከተለያዩ የፌዴራል አካላት ጋር በቁርኝት እየሰራ መሆኑን የኮሚሽኑ ምክትል ኃላፊ አቶ ገረመ ኦሊቃ ለአሜሪካ ድምጽ ተናግረዋል። በቀጣይ መፍትሄ ተብሎ ስለታሰበው እቅድም ጠቁመዋል።
በጣም ርቀት ላይ ያሉ ወደ 14 ኪሎ ሜትር ያህል የሚርቁ ቀበሌዎች አሉ። ያንንም ውሃው ከቦ እንዳለና እዛ በእግር የሚመጡት ሰዎች እየጨመረ እንዳለ በጣም ጥንቃቄ እንደሚያስፈልግ፣ ሌላ አማራጭም መገኘት እንዳለበት ተነጋግረን ይሄ ከመከላከያ ሰራዊት ጋር የሚመለከተው አካል ተነጋግሮ አንድ ሄሊኮፕተር ተዘጋጅቶ የሚያርፍበት በምን አይነት መልኩ ህዝቡን ማስተናገድ ይቻላል የሚለውን ተጠንቶ በነገው ዕለት እሱም ወደ አልደረስንበት ቦታ ላይ እህልና አጠቃላይ መድኃኒትን ሌላ አስፈላጊ ነገር የማድረስ ስራ ይሰራል ማለት ነው። ዋናው ነገር ግን በመሰረቱ እነ ችግር ለማስተስ የምደረገው ስራ እንደ አዋሽ ተፋሰስ ባለስልጣን መሰረታዊ የሆነ ሳይንሳዊ የሆነ ጥናት እያስጠና ነው። ይሄ ማለት ምን ማለት ነው? የአዋሽ ተፋሰስ ውሃውን እንዴት ለህብረተሰቡ ጥሩ አማራጭ ተጠቃሚ ማድረግ ይቻላል የሚለውን ሰፊ ጥናት ተደርጎ ከዚህ ጀምሮ እስከ አፋር የአዋሽ ወንዝ የምነካውን በሙሉ ማለት ነው በምነካ መልኩ እንዴት ማድረግ ይቻላል፣ ሰው እንዴት ይነሳል፣ ከተነሳ እንዴት ሊሆን ይችላል የሚለውን ሁሉ አማራጭ ውስጥ ያካተተ ጥናት በሚቀጥለው ዓመት ያልቅና በመሰረቱ ችግሩ ሁለት ዳግም እንዳይታይ ለማድረግ በጥናቱ ላይ ተመስርቶ ተግባራዊ የማድረግ ስራ ይሰራል ማለት ነው።
የአዋሽ ተፋሰስ ባለስልጣን በአካባቢው ላይ በተደጋጋሚ የሚታዩ ችግሮችን ለመቅረፍ ሲል ከፍተኛ በጀት የተመደበበት በጥናት የተደገፈ ስራዎችን እየሰራ የነበረ ቢሆንም ጉዳዩ በሌላ ማምለጫ መንገድ ችግር መግጠሙን አቶ ገረመው ተናግረዋል። የአዋሽ ተፋሰስ ባለስልጣን ከደቡብ ምዕራብ ሸዋ እስከ አርሲ አልፎ እስከ አፋር ክልል አዋሽ አካባቢ የሚኖሩ ዜጎች ከወንዙ ጋር በሰላምና ስለልማት ብቻ ሊኖሩ የሚችሉበት መንገድ እንዲገራ መጪው ጥናት ከፍተኛ አስተዋጽኦ ያበረክታል ተብሎ እንደሚጠበቅም ጠቁመዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማል እናመሰግናለን። የመካከለኛው ምስራቅ ጸጥታና መረጋጋት ዋናው አደጋ ኢራን ነች ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ተሰዋል። የውጭ ጉዳይ ሚኒስትሩ ትላንት ማክሰኞ በተባበሩት መንግስታት የጸጥታ ምክር ቤት በተካሄደ በመካከለኛው ምስራቅ ውስብስብ ፈተናዎች ላይ ባተኮረው ውይይት ላይ ባሰሙት ንግግር ዘመን ላስቆጠሩ ችግሮች በአዲስ አስተሳሰብ መፍትሄ እንዲፈልግ አሳስበዋል። በሌላ በኩል ደግሞ ዩናይትድ ስቴትስን ጨምሮ ክልላዊና ዓለም አቀፍ ኃይሎች በተናጠል የሚወስዷቸው እርምጃዎች የአካባቢውን ውጥረት እያባበሱ ናቸው ሲሉ ከውይይቱ ተሳታፊዎች አንዳንዶቹ ውንጀላ አሰምተዋል። ዝዳቲሳ ሆክ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። በትናንቱ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውይይት አብዛኛውን ትኩረት ይዘው የቆዩት ኢራን የደቀነችው የኒውክሌር የጦር መሳሪያ ስጋት፣ የሶሪያና የየመን አውዳሚ ጦርነቶች፣ ለረጅም ጊዜ የዘለቀው የእስራኤልና የፍልስጤም ግጭት ደግሞ በመካከለኛው ምስራቅ ያለው የተዛባ የኢኮኖሚ ይዞታ እነዚህ ሁሉ ነበሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሲናገሩ ኢራን የኒውክሌር መርሃ ግብሯና በሆርሙዝ ሰርጥ ላይ የፈጸመችው አድራጎት ለዓለም ጠንቅ ነው ብለዋል። ኢራቅ፣ ሊባኖስ፣ ሶሪያና የመን ውስጥ የምትፈጽመው ጣልቃ ገብነትም በክልሉ ከባድ የሆነ ሰብአዊ ጉዳት እያደረሰ እንደሆነ አክለው ተናግረዋል። የውጭ ጉዳይ ሚኒስትሩ
Clearly, from Aleppo to Aden, from Tripoli to Tehran, greater cooperation.
በአሌፖ፣ በአደን፣ በትሪፖሊ፣ በቴህራን፣ በአጠቃላይ በመካከለኛው ምስራቅ ዛሬ ከምንጊዜው የሚበልጥ ትብብር ያስፈልጋል። ያ ግልጽ ነው። የቆዩ ችግሮችን በአዲስ አስተሳሰብ መፍታት ይኖርብናል።
ዩናይትድ ስቴትስ እና ፖላንድ የዋርሶ ሂደት ተብሎ በተሰየመ የሰላም ጥረት የተለያዩ የጸጥታና ሌሎች ችግሮች ላይ ተወያይተው መፍትሄ የሚፈልጉ 7 ቡድኖችን አቋቁመዋል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጨምረው አስረድተዋል። ሩሲያ ሂደቱን ከአንድ ወገን የተወጠነና ከዲፕሎማሲያዊነት የወጣ ስትል ውድቅ አድርጋዋለች። የተባበሩት መንግስታት ድርጅት የሩሲያ ምክትል ተወካይ ዲሚትሪ ፖሊያንስኪ እንዲህ ይላሉ።
We cannot be satisfied with a situation where calls for Iran to sit down and negotiate.
Iran በቀጥታ እየተሰደበች ባለችበት የትንኮሳ አድራጎት እየተፈጸመባትና አዋጅ በሆነ መንገድ ማዕቀብ ተጥሎባት በሌላ በኩል ድርድሩ ጠረጴዛ ዙሪያ ተቀመጡ መባል አይገባንም።
ዩናይትድ ስቴትስ ኢራን ላይ የጣለችው ማዕቀብ ዓለም አቀፍ ሕግጋትን የጣሰ ነው ያሉት የሩሲያው ተወካይ የሀገሪቱን ምጣኔ ሀብት አሽመድምዷል ብለዋል። ቀጥለውም የዩናይትድ ስቴትስ ስድብና ማስጠንቀቂያን ጨምሮ የምትታራመደው አቋሟ ለጠቅላላ አካባቢው ብጥብጥ አስተዋጽኦ አበርክቷል ሲሉ የሩሲያው የተባበሩት መንግስታት ድርጅት ተወካይ ተናግረዋል። የጀርመኑ ተወካይ አንድሪያስ ሚካሊስ በበኩላቸው በህብረት ሳይሆን ለየብቻ የሚካሄዱ እንቅስቃሴዎች የመካከለኛው ምስራቅን ውጥረት እንዳባባሱን ያስረዱት በዓለም አቀፍ ደረጃ የሚካሄዱ ጥረቶችን ማስተባበር እንደሚገባም አሳስበዋል። የክልሉ መሪዎችም የህዝቦቻቸውን ሰብአዊ መብቶች እንዲያከብሩ የጀርመኑ ተወካይ ጥሪያቸውን አቅርበዋል።
It is for the nations of the regions themselves to create political environments.
ህዝቦቻቸው አፈና፣ ሰቆቃ፣ ረሃብ፣ ሁከት በሌለበት ሀገር የሚኖርበትን የፖለቲካ ድባብ መፍጠር የራሳቸው መንግስታቱ ኃላፊነት ነው። ህዝቦቻቸው ደህንነታቸው ክብራቸውና መብታቸው ተጠብቆ እንዲኖሩ ማስቻልም አለባቸው።
በዓለም አቀፍ ደረጃ የሚደረሱ ስምምነቶችና የተባበሩት መንግስታት ድርጅት የሚያሳልፋቸውን ውሳኔዎች በተለይም ደግሞ የእስራኤልና የፍልስጤማውያን ግጭት በሁለት መንግስት ምስረታ መፍትሄ እንዲደረግለት የሚጠይቁትን ሁሉም ወገኖች እንዲያከብሩ ጠይቀዋል። ከባድ ብጥብጥ ባለባቸው አካባቢዎች የመጣኔ ሀብት ልማት ማካሄድ አንገብጋቢ መሆኑንም ነው ጨምረው ያሳሰቡት። ለሴቶችና ለወጣቶች የትምህርትና የሥራ ዕድልን ማስፋፋት አስፈላጊ መሆኑንም አስምረውበታል።
አድማጮች የስቱዲዮ ሰዓታችን አሁን ከምሽቱ 3:31 ያመለክታል። ወደ ሁለተኛው አጋማሽ ከመዝለቃችን በፊት እዚህ ግድም በሙዚቃ ፋታ እንወስዳለን። ድምጻዊው ጎሳዬ ተስፋዬ ነው። ጎሳዬ ተስፋዬን ለዜማው እናመሰግናለን። አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ዲሞክራሲ በተግባር
የኦጋደን ብሔራዊ ነጻነት ግንባር ኦብነግ አሁን እየተካሄደ ባለው ዲሞክራሲያዊ ሽግግር በንቃት እንደሚሳተፍና በመጪው ምርጫም እንደሚካፈል ገለጸ። በአገር አቀፍ ፓርቲነት ለመመዝገብ ለምርጫ ቦርድ ማመልከቻ ማስገባቱንም አስታውቋል። ያለው ፌዴራላዊ ስርዓት የኢትዮጵያ ሕዝቦችን በአንድነት ለማኖር የጋራ መተማመኛ እንደሆነም አስገንዝቧል። መልስካቸው አመሃ ዝርዝር አለው።
በአዲስ አበባ ከተማ ለመጀመሪያ ጊዜ በይፋ ጋዜጣዊ ጉባኤ የጠራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በጠቅላይ ሚኒስትር አብይ አህመድ የተደረገውን የሰላም ጥሪ ተከትሎ የሰላም ስምምነት ከመንግስት ጋር ከተፈራረመ በኋላ ስምምነቱን ቃል በቃል እየተገበረ እንደሚገኝ ገልጿል። በዚህም ምክንያት ዛሬ የሶማሌ ክልል ከየትኛውም የሀገሪቱ ክፍልና ከመላው አፍሪካም በላይ ሰላም የሰፈነበት ክልል ሆኗል ብሏል የኦብነግ መግለጫ። ኦብነግ በዚህ መግለጫው ጨምሮ እንዳመለከተው ግንባሩ በኢትዮጵያ እየተካሄደ በሚገኘው የሰላምና ዲሞክራሲ ግንባታ ድርሻውን በንቃት እየተወጣ እንደሆነ ገልጾ በሚቀጥለው ዓመት በሚደረገው አገር አቀፍ ምርጫም እንደሚካፈል አስታውቋል። የመግለጫውን ጽሑፍ ያነበቡት የኦብነግ ሊቀመንበር አቶ አብዱራህማን ሸህማዲ
all believe that the federal arrangement is still incomplete and needs to be improved and the rights in the constitution regarding the
stabilization ኦብነግ የፌደራል ስርዓቱ አሁንም ሙሉ እንዳልሆነ ያምናል መሻሻል እንዳለበትም ያምናል በሕገ መንግስቱ የተቀመጡ አንቀጾች ሁሉ በተግባር እንዲውሉም ይጠይቃል ኦብነግ ሁሉም ብሔሮች የፌደራሉ መዋቅር ውስጥ እኩል ቦታ ተሰጥቷቸዋል ብሎ ያምናል ይህም ለፌደራሉ መንግስት ባስቸኳይ ማስተካከያ ይደረግበታል የሚል ተስፋ አለው ኦብነግ በኢትዮጵያ እየተካሄደ ባለው ዲሞክራሲያዊ ለውጥ ድርሻውን በብቃት ለመወጣትም ይፈልጋል ስለሆነም በመጪው ምርጫ ይሳተፋል ምርጫውም ፍትሃዊና ሀቀኛ እንደሚሆን በመላ ኢትዮጵያም ሰላም እንደሚሰፍን ተስፋ ያደርጋል
ኦብነግ ባለው ነገር ሙሉ በሙሉ ደስተኛ እንዳልሆነም አልሸሸገም አሁን በስራ ላይ ያለው ህገ መንግስት የህዝቦችን ራስን በራስ የማስተዳደር መብት ማውቁ መልካም ሆኖ ሳለ የፌደራል ስርዓቱ ሁሉንም ብሔርና ብሔረሰብ በኩል የሚያሳትፍ ባለመሆኑ ይጉድለት የሚቀናበት ብልሃት እንደሚያስፈልግ ጠቁመዋል። መግለጫው አክሎም የኦብነግ አቋም ሀገር አቀፍ ምርጫው ቀደም ሲል በተያዘለት የጊዜ ሰሌዳ እንዲካሄድ ነው። ይሁንና ይህ ምርጫ በአንዳች ምክንያት ለሌላ ጊዜ ቢተላለፍ ተቃዋሚ ኃይሎች በፌደራል መንግስቱ ተካተው ሀቀኛ ሽግግር የሚካሄድበት አንድ ዘዴ መበጀት አለበት ብሏል። መግለጫውን የሰጡት የግንባሩ ሊቀመንበር አቶ አብዱራህማንና የግንባሩ ስራ አስፈጻሚ አባልና የአዲስ አበባው ጽህፈት ቤት ኃላፊ አቶ ሐሰን ሞሊን እንዳሉት የኦጋዴን ነጻነት ግንባር ለምርጫ ቦርድ ባስገባው የምዝገባ ማመልከቻ በአገር አቀፍ ፓርቲነት እንዲመዘገብ ግንባሩ አመልክቷል። ለዚህም አቶ አብዱራህማን ማብራሪያ ሰጥተዋል።
For the last 100 years the lives of Somali people have been decided in Addis Ababa.
ላለፉት 100 ዓመታት የሶማሊ ህዝቦች ህይወት አቅጣጫ ሲወሰን የነበረው በአዲስ አበባ ነው። ስለሆነም እዚህ ከተማ ውስጥ ስፍራ ሊኖረን ይገባል። በአገራዊ ፖለቲካ መሳተፍ አለብን። በዚህም የዚህችን አገር መጻይ እድል በጋራ መካፈል እንችላለን። ለዚህ ነው አገር አቀፍ ፓርቲ መሆን የምንፈልገው። ቀላል ነው። እንደ ሶማሊዎች በማዕከላዊ መንግስት ያገባናል። በአማራ፣ በትግራይ፣ በኦሮሚያ፣ በአፋር፣ በኮንሶ፣ በወላይታ፣ በየትኛውም የኢትዮጵያ ክፍልም ያገባናል። ስለሆነም በኢትዮጵያ ፖለቲካ አንድ ትልቅ ሚና ያለን መሆን አለብን ብለን እናምናለን። ለዚህ ነው እንደ አገር አቀፍ ፓርቲ ለመመዝገብ ያመለከትነው።
መግለጫው ካሰፈራቸው ያቋም ነጥቦች አንዱ በስራ ላይ ያለው ህገ መንግስት ለብሔር ብሔረሰቦችና ህዝቦች የሰጠው የራስን በራስ የማስተዳደር መብትና የፌደራሉ ስርዓት የኢትዮጵያ ህዝቦች በአንድ ላይ ለመኖር አንስተኛው የጋራ ዋስትና በመሆኑ ሊጠበቅ እንደሚገባው ያ ካልሆነ ግን የአገሪቱ ሰላም አደጋ ላይ ሊወድቅ እንደሚችል አሳስቧል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸውን እናመሰግናለን። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ 22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን አሜሪካና ህዝቧ።
የትራምፕ አስተዳደር የዩናይትድ ስቴትስ ኢሚግሬሽን አስተዳደር ያቀርበው የነበረውን ወይም የሚያቀርበውን የህክምና የምግብ ወይም የመኖሪያ ቤት እርዳታ መርሃ ግብሮችን እየተጠቀሙ ዩናይትድ ስቴትስ ውስጥ የሚገኙ የውጭ ሀገር ሰዎች ቋሚ የመኖሪያ ፍቃድ ወይም ዜግነት እንዳያገኙ የሚከለክል አዲስ ፖሊሲ አውጥቷል። ለውጭ ሀገር ሰዎች የሚከራከሩ ተሟጋቾች በበኩላቸው ይህንን በቅርቡ ይፋ የተደረገ ፖሊሲ ዝቅተኛ ገቢ ባላቸው ሰዎች ላይ የተነጣጠረ ነው ሲሉ ነቅፈውታል። ፓትሲ ውዲኳስዋራ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ለአሜሪካና ህዝባ ፕሮግራሟ እንዲህ አሰናድተዋለች።
አርቱሮ ባልቢኖ ከ14 ዓመታት በፊት በህገወጥ መንገድ ነው ዩናይትድ ስቴትስ የገቡት። ባለቤታቸው አሜሪካዊት ናቸው፣ ልጆቻቸውም እንዲሁ። ይሰሩበት ከነበረው የግንባታ ኩባንያ ያመጡት ደብዳቤ ስራ ለማግኘት አስችሏቸዋል። ታዲያ ባለፈው መጋቢት ወር ቋሚ የመኖሪያ ፈቃድ ግሪን ካርድ የሚባለው እንዲሰጣቸው ማመልከቻ ሲያስገቡ ተቀባይነት አላገኙም። ምክንያቱ ምን ይሆን? ቤተሰባቸው ለባለ ዝቅተኛ ገቢ ቤተሰቦች የሚሰጠውን የምግብና የህክምና እርዳታ እየተጠቀመ በመሆኑ ሜዲኬድና የምግብ እርዳታው ፉድ ስታምፕ የሚባለውን አርቱሮ ባልቢኖ እንዲህ ይላሉ።
A veces quiero pensar que todo va a salir bien.
I want to think that everything will be okay and I'll
ሁሉ ነገር መልካም ሆኖ ተመልሼ ከቤተሰቤ ጋር ለመሆን እችላለሁ ብዬ ለማሰብ ፈልጋለሁ። ተመልሼ ልጆቼ ሲያድጉ ለማየት አልችልም ብሎ ማመን ከባድ ነውና።
ታዲያ ከጥቂት ቀናት በፊት ይፋ በሆነው በአዲሱ የኢሚግሬሽን ፖሊሲ እንደ ባልቢኖ በግብር ከፋዩ ህዝብ ላይ ሸክም ይሆናሉ ተብለው ህጋዊ የመኖሪያ ፈቃድ የተከለከሉ የውጭ ሀገር ሰዎች ብዙዎች ናቸው። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎቶች ተጠባባቂ ዳይሬክተር ኬን ኩቺኔሊ አዲሱ ፖሊሲ ለምን እንዳስፈለገ ሲያስረዱ እንዲህ ነበር ያሉት።
President Trump's administration is reinforcing the ideals of self-sufficiency.
የፕሬዝዳንት ትራምፕ አስተዳደር ራስን መቻልና የግላላፊነት እሴቶችን እያስከበረ ነው። ፍልሰተኞች ራሳቸውን ችለው እዚህ አሜሪካ ውስጥ ስኬት እንዲያገኙ ለማረጋጋት ሲባል ነው። ጋችን በአጠቃላይ የህብረተሰቡ ሸክም ሊሆኑ የሚችሉ የውጪ ሀገራት ተወላጆች ወደ ሀገሪቱ እንዳይገቡ ማድረግ ነው። እዚህ ከገቡም ቋሚ የመኖሪያ ፈቃድ አያገኙም።
በ36 ወር ወይም በ3 አመት ጊዜ ውስጥ ማለት ነው ለ12 ወራት አንድ ወይም ከአንድ በላይ የመንግስት ርዳታ ወይም ድጎማ የተቀበለ ተብሎ ነው የሚገለጸው። ለውጭ ሀገር ሰዎች ጥቅም የሚታገሉ ተሟጋቾች ታዲያ የትራምፕ አስተዳደር ሆም ብሎ ደሃ የውጭ ሀገር ሰዎችን ለመጉዳት ፈልጎ ነው ብለው ይወነጅላሉ። አዲሱ ፖሊሲ ተግባራዊ የሚሆነው እንደ አውሮፓውያን አቆጣጠር ከመጪው ጥቅምት ወር አጋማሽ በኋላ እንደሚሆን ነው የተገለጸው። ይሁን እንጂ ከወዲሁ በውጭ ሀገር ተወላጆች ማህበረሰቦች ዘንድ ስጋት እየፈጠረ ይገኛል። ክሪስቶፋል ራሞን የሪፐብሊካንና ዲሞክራቲክ ፓርቲዎች በጋራ ህብረት ፖሊሲዎች እንዲያፈልቁ የሚሰራ ማዕከል ከፍተኛ የፖሊሲ ተንታኝ ናቸው እንዲህ ሲሉ ያስረዳሉ።
This public charge rule has deterred some individuals from trying to access public benefits.
ይህ የህብረተሰብ ሸክም ህግ አንዳንድ ሰዎች የመንግስት እርዳታ ለማግኘት ከመሞከር እንዲቆጠቡ አድርጓል። በኢሚግሬሽንና በጉምሩክ አስከባሪዎች እንዳይነቃባቸው ስለሚፈሩ ነው ለረድኤት ከመመልከት የሚቆጠቡት።
ፕሬዚደንት ትራምፕ እንደ አውሮፓውያን አቆጣጠር በሚቀጥለው 2020 ዓመተ ምህረት በሚካሄደው ፕሬዝዳንታዊ ምርጫ ድጋሚ ለመመረጥ ይወዳደራሉ። ስለዚህም በኢሚግሬሽን ጉዳይ የሚያሳዩት ጠንካራ አቋም ድጋፍ ሊያስገኝላቸው እንደሚችል ነው ክሪስቶፋል ራሞን የሚያስረዱት።
With his base, this is something that you know I think is very much a win for him.
ይህ አቋም ለሳቸው ጽኑ ድጋፍ ባላቸው ማህበረሰቦች ዘንድ ትልቅ ተቀባይነት ያገኛል። በተለይም ዲሞክራቶች ህጋዊ ፈቃድ የሌላቸው ፍልሰተኞች የመንግስት ቅማጥቅምን እንዲያገኙ መናገሩን ከቀጠሉ ትራምፕ ለወደፊትም ሊያነሱት ይችላሉ።
ህጉ ሰብአዊነትን መሰረት ያደረገ እንደ ስደተኞችና ጥገኝነት ጠያቂዎች የመሳሰሉትን የሚያቅፈውን የኢሚግሬሽን ፕሮግራም አይመለከተም ተብሏል። ለህገ ወጥ አስተላላፊዎች ድርጊት ሰለባ ለሆኑና በቤት ውስጥ ጥቃት የደረሰባቸውን ደንቡ የተለየ አስተያየት እንደሚያደርግም ተጠቅሷል። የቤተሰብ ግንኙነትን መሰረት ያደረገ የኢሚግሬሽን ተጠቃሚነትን እድልም አይነፍግም። ይሄም ለቤተሰባቸው አባ በልማዱ ግሪን ካርድ በመባል የሚታወቀው የመኖሪያ ፈቃድ ማመልከቻ የሚያስገቡ ዜጎች አስቀድሞም ወጪያቸውን መሸፈን መቻላቸውን ማረጋገጫ ስለሚጠየቁ በዚህ ደንብ አዲስ የሚጣልባቸው ገደብ አይኖርም። ቆንጅትን እናመሰግናለን። አሁንም የቆንጅት ፕሮግራም ነው የሚቀርበው። ሴቶችና ሴቶች ወደ መሪነት ሲዘልቁ ባሉባቸው ችግሮችና ፈተናዎች ላይ የመከረ ውይይት ሐዋሳ ላይ ተካሂዷል። ዋና ዋና ችግሮች ተብለው በውይይቱ ላይ ከተነሱት ነጥቦች መካከል እድል አለማግኘት፣ በሕገ መንግሥት የተደነገጉ መብቶችና ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች አለመከበር ተጠቅሰዋል። ዮናታን ዘብዲዮስ ከሐዋሳ ያጠናቀረው ዘገባ ዝርዝሩን ይዟል።
በዚህ ውይይት ላይ ተገኙት የደቡብ ክልል ወጣቶች ሴቶችና ህጻናት ቢሮ ምክትል አላፊና የሴቶች ዘርፍ መሪ ወይዘሮ ጥዳይዛም ከማህበራዊ ታይ ጋር ተያይዞ ለዘመናት የቆየ የወንዶች የበላይነት እኛ ሴቶችን ማንኪዶ በራስ መተማመንና የበታችነት ስሜት በውሳኔ ሰጪነት ቦታ እንዳንገኝ አድርጎናል ብሏል። ሁሉም ባይሆኑም ወንዶች በሴቶች እምነት ማጣት እንዲሁም ከሊማዳዊ አስተሳሰብ የሚመነጩ ጎታች እይታዎች አሁንም ሴቶች ከወንዶች ጋር እኩል እንዳይበቁና እንዳይደመጡ ምክንያት ሆኗል ነው ያሉትም።
የትም ቦታ ለቀበሌ ላይ ያለ ዛሬ ሐራስመንት ትምህርት ቤት ላይ ያለ ሐራስመንት እሱን ከፈራ ወደ አመራርነት ለመምጣት በጣም እንቸገራለን። እሱ አለ እሱ ግን የሚለካው ፐርሰናል አቋም ላይ ይለካል ነው ምለው እኔ እንደ ሴት አመራር ማለት ነው። እኔ ፐርሰናል አቋሜ ምን መሆን አለበት እንደ ሰዓት ይሄንን ኢንካሬጅ የሚያደርግ ይሄን የተሻለ ነው ይሄ ቀጥልበት የሚል ፓርቲ የለንም እንደ ክልልም እንደ ሀገርም። ስለዚህ በዚህ መሐከል ይሄንን ሊያመጣ የሚፈልግ አመራር ካለ እዛ በማጋለጥ የማትችል ከሆነች እዛው ሽሩሩ ከሱ ጋር ካለ እዛው ሄዳት ትቀራለች። ስለዚህ የግል አቋምን የሚጠይቁ አሉ።
እድላ ለማግኘት ህገ መንግስታዊ መብቶች አለመከበርና ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች መጣሳቸው ዋንኛ ተግዳሮቶች መሆናቸውን ተናግሯል። ተሳታፊዎች በኩላቸው ሴቶች በኢኮኖሚ አቅም ከወንዶች ያነሱ መሆናቸው የፖለቲካ ተሳትፏቸው ማነስና የተጣለባቸው ማህበራዊ ጫና አሁንም መፍታቸው እንዳይከበር የሚያደርጉ ጉዳዮች እንደሆነ ነው ተናገሩት። በሚኒስትር ደረጃ ሴቶች ስልጣን እንዲይዙ ቢደረግም በታችኛው መዋቅር ለውጥ አልመኖሩን የተነገረ ሲሆን በደቡብ ክልል የሴቶች የውሳኔ ሰጪነት ተሳትፎ በመቶኛ ግና በጣት ከመቆጠር እጅ አላለፈም ተብሏል። በውይይቱም ለውይይቱ በቀረበው ጽሑፍ ላይ እንደተገለጸው አባታው ስርዓት ሊቀራ ለመቻሉ ባህላዊ አመለካከት ተቀባይነት ማጣት ቤተሰብ የመምራት ኃላፊነት እንዲሁም ሴቷ ከመጠበቀው በላይ እንድትሰራ መጠበቅና ህፃናት ማሳደግ ኃላፊነት ተጨማሪ ተግዳሮቶች ናቸው። አሁን ያለው ፖለቲካዊ ስርዓት ኢትዮጵያ የተቀበለቻቸውና የፈረመቻቸው ስምምነቶች መኖራቸው ትንሽም ቢሆኑ መልካም ወንዶች መታየታቸውና በከተማ የተማሩ እችላለሁኝ የሚሉ ሴቶች ቁጥር መጨመር ደግሞ ምቹ ሁኔታዎች መሆናቸው ነው ጽሑፉን ያቀረቡት በአዋሳ ዩኒቨርሲቲ የኤችአይቪ መከላከልና የስራተ ጾታ ማጎልበት ዶክተር ዳይሬክተር ወይዘሮ ትግስት ከበደ ተናገሩት። የሴቶች ችግር በጥናት አይመለስም ያሉት ወይዘሮ ትግስት ጾታው ትንኮሳ ራሱን የቻለ ትልቅ ፈተና መሆኑን ተናግሯል።
ጥናት አይደለም የዚህን ሀገር ችግር የሚፈታው። እኔ ማቀውን ችግር በጥናት ኮንፊርም እንዲደረግልኝ አልፈልግም። እኔ ውስጥ ያለን ችግር እንዴት ነው ሌላ ሰው አጥንቶ ለኔ ይነግረኝ መልሱ? ኮንፊርሜሽን ለሌሎች ትልልቅ ድርጅቶች እዚያ ሆነው ገንዘብ እንደዚህ እንደ ኦርጋናይዜሽኖች ብር እንዲሰጡን ፕሮፖዛል ለመጻፍ እንዲጥናት አጥንተን እኚህ ፋይንዲንጎች አሉ እኚህ ጥናቶች እንዲያሳያሉ ለማለት እኔ ጋር ያለን ችግር ሌላ ሰው ሊነግረኝ አይገባም። ኢምፓወር ለመደረግ መጀመሪያ ምንድነው ክፍተትሽ ምን ጋር ነው ችግርሽ ተብዬ መጠየቅ አለብኝ እንጂ እኚህ ናቸው ቻሌንጆች እኚህ ናቸው ኦፖርቹኒቲ ይሄን ኦፖርቹኒቲ ተጠቅመሽ ይሄን ቻሌንጅ እንት ቻሌንጅ አርጊው ቻሌንጁን ራሱ መልሶ ወደ ራሷ ነው የሚያመጣው። እኚህ ነገሮች ናቸው መታየት ያለባቸው። ለኔ ሴት ልጅን መልከፍ ሴት ልጅን መንገድ ላይ ማማለት ጉንተላ ምናምን በጣም ኖርማል የሆነ ነገር እንዴት ታይቶ ይታለፋል? እሸትና ቆንጆ ምናምን ተብሎ ተዘፍኖ የለ ወይ እንዴት ምናምን የሚሉ ሰዎች አሉ። እኔ የኛ ዩኒቨርሲቲ ማኔጅመንት አባል የነበሩ ቶፕ ሊደርስ አሁን ዩኒቨርሲቲውን ለቀው የሄዱ ሰዎች ያሉኝን ነገር ልንገራችሁ። አንቺ ጤነኛ አይደለሽም ወይ? እንዴት አድርጎ ሚስት እንዲያገባ ነው የምትፈልጊው? እንዴት እንዲያገቡ ነው? ታዲያ ከሰማይ ነው እንደሚመጣው ሚስት ተጀናጅ ነው እንደዚህ ብሎ ነይ ውጪ ነይ እንዲላርግሽ ብሎ ነው? እንግዲህ የተማረ ሰው ፕሮፌሰር ደረጃ ምናምን የደረሱ ሰዎች መማር ከጀንደር ቢያዝ አያድንም ባይዘው በጣም ኮንፊርም ያደረኩት ነገር
ሴንተር ፎር ኮንሰርን በሚጠሩ ሲኦሴ የተሰኘ መንግስታዊ ያልሆነ ድርጅት ቦርድ ሰብሳቢ አቶ ኩስያ በቀለ በበኩላቸው ሴቶችን ለማብቃትና ወደ ውሳኔ ሰጪነት ለማምጣት በፌደራል ደረጃ በጎና ጅምር ስራዎች ቢኖሩም በታችኛው መዋቅሮች ሰፊ ክፍተት አለ ብለዋል።
በጣም ክፍተት አለ። በጣም ሰፊ የሆነ ጋፍ አለ። ስለዚህ ምን ማድረግ አለብን? እንደ ሲቪል ሶሳይቲ አሁን ቀድም እንደተባለው ምቹ ሁኔታም ተፈጥሯል። የህብረተሰቡን ግንዛቤ በመፍጠር የስቴክሆልደሮችን ግንዛቤ በመፍጠር ሴቶች የበለጠ ወደ ውሳኔ ሰጪነት እንዲመጡ አስተዋጽኦ ማድረግ አለብን እንደ ሲቪል ሶሳይቲ ሴክተር።
ይህንን ለመቅረፍም የመንግስት ተቋማት ከባለድርሻ አካላት ጋር በባህሪ ለውጥና በግንዛቤ ማስጨበጥ ዙሪያ መስራት አለባቸው ነው ያሉትም። ለአሜሪካን ድምጽ ራዲዮ ዮናታን ዘብጆስ አዋሳ።
ዮናታን ዘብጆስን ለዘገባው እናመሰግናለን። አድማጮች ተከታዩ ደግሞ ወደ ወሎ ይወስደናል። የአማራ አቀፍ ልማት ማህበር በሚቀጥሉት 2 አመታት ከ21 ቢሊዮን ብር በሚልቅ ወጪ በክልሉ ውስጥ የሚገኙ ትምህርት ቤቶችን ደረጃ የማሻሻል ስራዎችን እንደሚሰራ አስታወቀ ይላል። ለስራው የሚያስፈልገው ወጪ በልማት ማህበሩ አባላት መዋጮ በክልሉ መንግስትና በውጭ ሀገራት በሚገኙ በጎ አድራጊዎች ድጋፍ የሚሸፈን መሆኑን ጠቅሶ መስፍን አራጌ ተከታዩን አድርሶናል።
የልማት ማህበሩ ህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለማየሁ ሞገስ መረጃዎችን አጣቅሰው እንደገለጹት በክልሉ ውስጥ አገልግሎት እየሰጡ ካሉት ትምህርት ቤቶች ደረጃቸውን የጠበቁት 16 በመቶ ናቸው። በግንባታ፣ በግብዓት አቅርቦትና ለየክፍል ደረጃዎቹ ተገቢው መምህርና የትምህርት አስተዳደር ባለሙያ በመመደብ ከፍተኛ ጥረት እንደሚስተዋል የሚያስረዱት አቶ አለማየሁ፣ ይህ ደግሞ በቀጥታም ሆነ በተዘዋዋሪ የትምህርት ጥራቱን ያውከዋል ባይ ናቸው። ዓለም የስልጣኔ ጣራ ላይ ደርሳለች በሚባልበት በ21ኛው ክፍለ ዘመን አሁንም በክልሉ በዳስ ውስጥ የሚማሩ በዛፍ ጥላ ስር ፊደል የሚቆጥሩ አሉ። ሊፈርሱ በደረሱ የጭቃ ቤቶች ውስጥ መደበኛ ትምህርታቸውን የሚከታተሉት በርካታ ናቸው። ይህን ችግር መፍታት እንዳቶ አለማየሁ ለነገ የሚባል የቤት ስራ አይደለም።
የነገ ትውልድ የምትገነባ ከሆነ ትምህርት ላይ መስራት አለብህ። ይህን ከግንዛቤ በማስገባት አልማ በሚቀጥሉት ዓመታት የትምህርት ቤቶችን ደረጃ ከ16% ወደ 50% ለማድረስ 21.4 ቢሊዮን ሞቢላይዝ ያደርጋል።
ለሁለት ዓመታት በሚዘልቀው ፕሮጀክት 4281 አዲስ የቅድመ መደበኛ የመጀመሪያ ደረጃና የሁለተኛ ደረጃ ትምህርት ቤቶች ይገነባሉ። 3073 ትምህርት ቤቶች ደግሞ የደረጃ ማሻሻያ ይደረግላቸዋል። 234 ትምህርት ቤቶች የቤተ ሙከራና ዲጂታል ቤተ መጻሕፍት ይሟሉላቸዋል ነው የተባለው። ለስራው የሚያስፈልገው ወጪ አልማ አሉኝ በሚላቸው ከ7 ሚሊዮን የሚልቁ አባላቱ መዋጮ በክልሉ መንግስትና በውጭ ሀገራት በጎ አድራጊ ድርጅቶች ድጋፍ እንደሚሸፈን ታውቋል። ግንባታው የትምህርት ጥራቱን ከማረጋገጥ ባለፈም ሌላ አንድምታ አለው።
ይሄ ስራ የክልሉ ህዝብ ራሱ አቅም የመልማት ፍላጎትን የሚያረጋግጥበት ትልቅ ስራ ነው።
የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ሙሉ አበበ እንደገለጹት አልማ የወሰደው ተነሳሽነት የትምህርት ጥራትን በማረጋገጥ ተወዳዳሪ ትውልድ ለመፍጠር ያስችላል፣ የአማራ ክልልና ኢትዮጵያ ያለባቸውን የተማረ የሰው ኃይል እጥረት በመቅረፍ የላቀ ሚና ይጫወታል።
ትምህርት ቤቶች የምንመካቸው አንደኛ በግብዓታቸው ነው፣ ሁለተኛ በመማር ማስተማር ሂደታቸው ነው፣ ሶስተኛ በሚያመጡት የተማሪዎች ውጤት ስለሆነ ይሄ ትልቅ ሀሳብ ነው። ይሄ ስኬት ተሳካ ለእኛ ለክልላችን ትልቅ ድል ነው ብለን ነው የምንወስደው። ደረጃ በታች ትምህርት ቤቶቻችን ለማሻሻል
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራልና የኦሮሚያ ክልል ከፍተኛ ባለስልጣናት በኦሮሚያ ክልል አርሲ ዞን በኩታ ገጠም የአስተራረስ ዘዴ ያለመ የስንዴና ገብስ ማሳ ጎበኙ። የጉብኝቱ ዓላማ የግብርና ዘርፍን ያለበትን ደረጃ በመገምገም አርሶ አደሩን ለማበረታታት ያለው መሆኑን ተገልጿል። ሙክታር ጀማል ዝርዝር አለው።
በጠቅላይ ሚኒስትር አብይ አህመድ የተመራው የልዑካን ቡድን በአርሲ ዞን ዲገሉና ጢጆ ወረዳ፣ ሄጦሳና ሙኔስታ ወረዳዎች በአርሶ አደር በኩታ ገጠም የእርሻ ዘዴ የለሙ የስንዴና የገብስ ማሳዎችን ጎብኝተዋል። በኩታ ገጠም የአስተራረስ ዘዴ የተመዘገበው ልምድ በግብርናው ዘርፍ ትልቅ ውጤት ማስገኘቱን ዶክተር አብይ አህመድ ተናግረዋል። የተገኘው ልምድ በቀጣይ 3 ዓመታት እንደ ሀገር ከውጪ የሚገባውን ስንዴ ለማስቆም የታሰበውን እቅድ ለማሳካትም አስተዋጽኦ ይኖረዋል ብለዋል። መላው ህብረተሰብ አንድነቱን በማጠናከር ፊቱን ወደ ልማት እንዲያዞር ጠቅላይ ሚኒስትር አብይ አህመድ መልእክታቸውንም አስተላልፈዋል።
ምን ነገር እንደለማየት ያሰደሩን ትረስ ለማየት እና ከመንግስት የሚጠበቅ ነገር ካለው ለማወቅ ነው የመጣ ነው። በጣም አስደሳች ጊዜ የነበረው ወጣ ተብሎ ከህዝቡ ጋር የህዝቡን ስራ ማየት ሲቻል ወዴት እየሄድን እንዳለን ተስፋችን እንደሆነ ለማየት ትችል ስለሆነ ትልቅ ሞራል ነው ያየ ነው። ይህንን ስራ ማጠናከር ነው። አርሲ አብዛኛው እንዳያችሁት ወደዚህ ስራ እየገባ ነው። ባሌም በከፊል እየገባ ነው። በመላ ሀገሪቱ የሚያሰፈን ከሄድን ቢያንስ በልተን ማደር ኢሹ አይሆንም። አሁን ስንዴ እያስገባን ነው። ከውጭ ማስቀረት እንችላለን። በሶስት አመት ውስጥ ከውጭ የሚገባውን ስንዴ በማስቀረት የጀመርነው ስራ አለ። ያምን ላይ እንዳለ ለማየት ተሞክሯል። ውጤቱም በጣም ተስፋ ሰጪ ነው። መበርታት፣ መተጋገዝ፣ መስራት ፖለቲካ ብቻ ሳይሆን ስራ ላይ መጠንከር መተጋገዝ ያስፈልጋል። ያን ካደረግን ኢትዮጵያ ተስፋ ያላት ሀገር የምትቀየር ሀገር ናት።
በአርሲ ዞን የተለያዩ ወረዳዎች ከ700 ሄክታር በላይ ማሳ በኩታ ገጠም አስተራረስ ዘዴ መልማቱን የአርሲ ዞን አስተዳዳሪ አቶ አባድር አብዳ ለአሜሪካ ድምፅ ተናግረዋል። ኩታ ገጠም ማሳዎች በዲገሉና ጢጆ ወረዳ 312 ሄክታር፣ በሄጦሳ ወረዳ 372 ሄክታር እና በሙኔሳ ወረዳ 78 ሄክታር መልማቱንም ነው አቶ አባድር የተናገሩት። ማሳቸውም በመደራጀት በኩታ ገጠም ሲያለሙ የነበሩ አርሶ አደሮችም የተገኘው ውጤት አመርቂ፣ ወደፊት ከዚህ በላይ መስራት እንደሚቻልም ዋስትና ነው በማለት ለአሜሪካ ድምፅ ተናግረዋል።
በፕላስተር መዘራቱ፣ አንድ አይነት ዘር በአንድ አቅጣጫ መዘራቱ ለማሳጨድም ሆነ ዘርም እንዳይቀያየጥ በማድረግ ጥቅም እንደሚኖረው በተምረን ከዛ በኋላ በሙከራ ሞክረን አሁን ደግሞ ጥቅሙን አይተን በፍላጎታችን አንድ ላይ ፕላስተር ማረጋችን በጣምና ያ መታያቱ ደግሞ ለወደፊትም ለሌላም ገበሬ ተቀይሮ ሁሉም በፕላስተር እንደሚዘራ ነው።
የተሻለ ምርት ለማምጣት ምን ልትረዱ ነው የሚገባው? ከመንግስትም ከሚመለከተው አካልም
መስበር መዝራትን በፊት አልተቀበልነውም ነበር። ከዛሬ በ2005 ስልጣና ላይ ነው ሰለጠነው። ያን ጊዜ እንደነውር ነገር አይተን ነበር። እንዴት ስንዴ በመስበር ይዘራል? እንዴት ይተከላል? እንዴት ደግሞ ምርት ያመጣል የሚለውን ነገር አላመንበትም ነበር። ከዛን ወዲህ በሙከራ ስንገባበት አሁን ያለ መስበር እኛ እንጠቀም። ይሄኛውም ደግሞ ፕላስተር አሁን በቅርብ ነው ዛሬ 3 አመት ምናምን ነው እንደ ሙከራ እንደዚህ አድርጉ ዘር ስትታቸው በማለት በማበረታት ዘር እየሰጡን ይህም ለሙከራ ለአስር ሄክታር 5 ሄክታር ምናምን በዚህ እየተጠጋጋ ሄዶ ዘርም ደግሞ እያመጡ ኤንጂዎች የምርት ዘር እየመጡ እየሰጡን በዛ ተበረታርተን ነው ዘንድሮ አሁን ያው ልጅ ነው የዘር እናቀረቡልን እንጂ በዛ ሁኔታ ያው ዘር በወቅት ለመምጣትና መዳበሪያ በወቅት የሚያስፈልገውን ያህል ይመጣልን እና የአረም መድኃኒቶች በወቅቱ ይቀርብልን በጣም ደስ ይለናል።
በጉብኝቱ ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ በተጨማሪ የኢፌድሪ መከላከያ ሚኒስትር አቶ ለማ መገርሳና የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳም ተገኝተዋል። በመሰል የኩታ ገጠም ያስተራረስ ዘዴ የሚለማ እርሻ ማሳ ምርትና ምርታማነትን ከመጨመር አንጻር ከፍተኛ ውጤት ስላለው ሊበረታታ የሚገባ አሰራር መሆኑንም ነው የኢፌድሪ መከላከያ ሚኒስትር አቶ ለማ መገርሳ የተናገሩት።
ቆንቄኝ ጥጭታቱሬ ወልት ሩፍተኒ ክላስተራን ጃረምተኒ
ግብርናችን የተበጣጠሰ ነበር። በኩታ ገጠም አንድ ላይ ተደራጅታችሁ ትላልቅ ስራዎችን ሰርታችኋል። ይህንንም በአይናችን መመልከት ችለናል። እድገት መሰረቱ ከእንዲህ አይነት ጅማሮ በመሆኑ በጣም ተደስተንበታል። እናንተንም እንኳን ደስ ያላችሁ ልንላችሁም ፈልጋለን።
ጉድንም ያን መከሰራዋን እገሉ ከናፍ ጉዳዋን ገመነ እስንል በገገመደን ስንጀቹ ወርባና
የኩታ ገጠም ማሳ የእርሻ ዘዴ ማለት አንድ አካባቢ ላይ የሚገኙ አርሶ አደሮች በአንድ አይነት አዝርትና ተመሳሳይ የአስተራረስ ዘዴ ምርትና ምርታማነት እንዲጨምር በጋራ የሚያለሙት የእርሻ ሂደት መሆኑም ተገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
አድማጮች አሁን አጫጭር ዜናዎችን እናሰማለን። ከመላ ዓለም የገዘፈ ኢኮኖሚ ያላቸው ዩናይትድ ስቴትስ እና ቻይና የጥርስን በጥርስ አይነት የቀረጥ ጦርነትን አቁመው አዲስ የንግድ ስምምነት ለማድረግ ዋሽንግተን ቻይናን በግማሽ መንገድ ያለችውን እንድታገኛት ቻይና ዛሬ ጥሪ አቅርባለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ገንግ ሹዋንግ ዩናይትድ ስቴትስ ከቻይና ጋር ተስማምታ ሁለቱንም ሀገሮች በሚጠቅም የንግድ ግንኙነት እንደምትቀጥል ተስፋ አደርጋለሁ ብለዋል። ሁለቱም ሀገሮች የሚያካሂዱት የንግድ ንግግር በመጪው ወር ዋሽንግተን እንዲቀጥል ቀጠሮ የተያዘ ቢሆንም የቻይና ጥሪ ዩናይትድ ስቴትስን ወደ አዲስ ስምምነት ያመራ እንደሆነ አጠያቂ ነው። ዩናይትድ ስቴትስና ደቡብ ኮሪያ በቅርቡ ሲያካሂዱት የቆየ ወታደራዊ ልምምድ አብቅቷል። የሰሜን ኮሪያን ጉዳይ እንዲከታተሉ የተወከሉ ከፍተኛ የዩናይትድ ስቴትስ ልዑክ በደቡብ ኮሪያ መዲና ሶል ይገኛሉ። ከሰሜን ኮሪያ ጋር እንዲደረግ ሲጠበቅ የነበረውን የስራ ንግግር ለመቀጠል የተመቻቸ ይመስላል። ከሰሜን ኮሪያ ምላሽ እንዳገኘን ስራ ለመጀመር ዝግጁ ነን ሲሉ የሰሜን ኮሪያን ጉዳይ የሚከታተሉት የአሜሪካ ልዑክ ስቲቨን ቢገን ተናግረዋል። በደቡብ ኮሪያ የሶስት ቀናት ጉብኝት ለማካሄድ ትላንት ሰውል ገብተዋል።
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ሊጠናቀቁ የቀሩን ጥቂት ደቂቃዎች ናቸው። የስንብት ዜማ እንጋብዛለን። ጸጋዬ እሸቱ ነው። አሁን እየሰማችሁት ባለው የጸጋዬ እሸቱ ወርቀ ዘቦ ነው የምንሰናበተው። የትግርኛ ስርጭት ይሄ እንዳበቃ ይከተላል። በእኛ በኩል ለነገ ምሽት ከምሽት 3 ሰዓት ላይ እንገናኝ። ተስተናገድናችሁ አሉላ ከበደና
አዳነች ሳየነን
ከፕሮግራሙ ዋና አዘጋጅ ትዝታ በላቸው እንዲሁም ከሌሎች ባልደረቦቻችን ጋር መልካም ምሽት፣ ደህና እደሩ እንላለን። Thank you.
I'm in